ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የኢትዮጵያ መንግስትና በህወሓት መካከል የተፈረመው የሰላም ስምምነት ዓለም አቀፍ ተቀባይነት እያገኘ ዓለም አቀፍ ድጋፍ እያገኘ ነው። ለኢትዮጵያ ሰላም ብቻ ሳይሆን ለአካባቢው ሰላምም ትልቅ ፋይዳ እንዳለውም እየተገለጸበት ያለ ነው። ነገሮች ወደ ተለምዶ፣ ወደ መደበኛ፣ ወደ ኖርማል የሚባሉ የወዳጅነት ሁኔታዎች ተመልሰዋል። ስለዚህ የሰላም ስምምነቱ ዓለም አቀፍ ድጋፍ እያገኘ እንደሆነ ለመግለጽ ነው።
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለምን ድምፅ ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በሽረ የስልክ አገልግሎት በአጭር ቀን ውስጥ እንደሚጀምር ተገለጠ። የዚህም ዝርዝር ደርሶናል። ዝርዝሩ በመጽሔቱ ክፍለ ጊዜ ነው የሚቀርበው። አርብ ህዳር 23 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሳችን ሻዎ ጋንግ ቻንግ ነው። በያሉበት ሆነው የዕለቱን ዝግጅት ካሰናዱና ከዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሰሜን ኢትዮጵያ በነበረው ጦርነት ምክንያት ለተረጂነት የተጋለጡ 26 ሚሊዮን የሚሆኑ ሰዎችን ለመታደግ በመጪው የፈረንጆች ዓመት 3.5 ቢሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ ይህን ያስታወቀው የዋና ጸሐፊው ቃል አቀባይ ስቴቫን ዱጃሪክ ትናንት ኒውዮርክ ላይ በሰጡት ጋዜጣዊ መግለጫ ነው። እንግዱ ወልዴ አጭር ዘገባ አለው።
የተኩስ አቁም ስምምነት ቢፈረምም ጦርነቱ በፈጠረው ችግር ሳቢያ በሰሜን ኢትዮጵያ ከፍተኛ የሆነ የሰብአዊ ቀውስ እንዳለ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ መናገራቸውን ቃል አቀባያቸው ስቴፋን ዱጃሪክ ትናንት ኒውዮርክ ላይ አስታውቀዋል።
This includes more than 13 million people who are food insecure, including more than 5
million. ይህም 13 ሚሊዮን የሚሆኑ ለምግብ እጦት የተጋለጡ ዜጎችን ይጨምራል። ከዚህም ውስጥ 5 ሚሊዮን የሚሆኑት በትግራይ የሚገኙ ናቸው።
ተረጂዎችን ለመድረስ ያለው ችግር ቀስ በቀስ እየተሻሻለ ነው ያሉት ቃል አቀባዩ፣ ከአጋሮቻቸው ጋር ሆነው ተረጂዎች የትም ይሁኑ የት ለመድረስ በአጣዳፊ እየሰሩ መሆኑን አስታውቀዋል። ነዳጅን ጨምሮ እርዳታን በመንገድ ማጓጓዝ ወደ ትግራይ ማድረሱ ቀጥሏል ሲሉ አክለው ገልጸዋል።
መንግስት ከሚልከው እርዳታ በተጨማሪ የተባበሩት መንግስታት ድርጅትና አጋሮቹ እስካሁን እርዳታ የያዙ 550 የጭነት ከባድ መኪኖች ወደ ትግራይ ልከዋል።
ዛሬ በወጣው የዓለም የ2023 የሰብአዊ ሁኔታ ማሳያ ሪፖርት መሰረት አሉ ቃል አቀባዩ፣ ተመድና አጋሮቹ እርዳታ የሚሹ 26 ሚሊዮን የሚሆኑ ሰዎችን ለመታደግ 3.5 ቢሊዮን ዶላር ለመጪው የፈረንጆች ዓመት ያስፈልጋቸዋል ብለዋል።
ሴኔጋል ዳካር ውስጥ ትናንት አሙስ ሲካሄድ በነበረ የምክር ቤት ስብሰባ አንድ ወንድ የምክር ቤት አባል ሌላዋን እንስት የፖለቲካ ሰው በጥፊ ሲመቱ የሚያሳይ የቴሌቪዥን ምስል በመሰራጨቱ አነጋጋሪ መሆኑ ተሰምቷል። ድርጊቱ የተፈጸመው ባለፈው ሐምሌ በተቃዋሚዎች ፓርቲዎችና በገዢው ፓርቲ መካከል በተካሄደው የምክር ቤት አባላት ምርጫ ገዢው ፓርቲ ከተሸነፈ በኋላ የተፈጠረ አለመግባባት እያየለ በመምጣቱ መሆኑ ተነግሯል። የገዢው ፓርቲ ሽንፈት እንደ አውሮፓ አቆጣጠር በ2024 ለሶስተኛ ጊዜ ስልጣን ላይ መቆየት የሚፈልጉት ፕሬዚደንት ማኪ ሳልን ማሳሰቡ ተመልክቷል። የጸቡ መነሻ ከስብሰባው ቀደም ብሎ በነበረው ሌላ ቀን ላይ የፕሬዝደንቱ ደጋፊ የሆኑት ሴት ከማኪ ሳል ጋር ሊፎካከሩ ይችላሉ የተባሉትን መንፈሳዊ መሪ ዘልፈዋል በሚል ቅሬታ በመነሳቱ መሆኑ ተነግሯል። የተቃዋሚ አባል መንፈሳዊ መሪ ስለመሰደባቸው የተሰማቸውን ቅሬታቸውን በሚገልጹበት ወቅት ግንቤ ስለ ቅሬታው ደንታ የሌላቸው መሆኑን መግለጻቸው ተቃዋሚውን ማስቆጣቱ በዘገባው ተጠቅሷል። ማታ ሳምብ የተባሉት የተቃዋሚ ምክር ቤት አባል ከመናገሪያው ስፍራ የገዢው ፓርቲ አባል የሆኑትን እንስቷን ኤሚ ነዴ ግንቢን ወደ ነበሩበት በማምራት በጥፊ የተማቱ መሆኑን የሮይተርስ ዘገባ አመልክቷል። ግንቢም ሌላኛው የምክር ቤት አባል ጎትተው ሳይጥሏቸው በፊት በአጸፋው ወንበር አንስተው ወደ ሳምብ መወርወራቸው ታይቷል። የቪዲዮ ምስል የምክር ቤቱ አባላት ሲወነጃጀሉና ሲዘላለፉ ሁከት በመፈጠሩ ለበጀት ገለጻ የተጠራው ስብሰባ መቋረጡ አሳይቷል። ለፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ትናንት በነጩ ቤተ መንግስታቸው ብሔራዊ የራት ምሽት ያሰናዱት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን 10 ወራትን ያስቆጠረው የሩሲያ የዩክሬን ወረራ እንዲቆም ከፕሬዝደንት ፑቲን ጋር ለመነጋገር ፈቃደኛ መሆናቸውን ገልጸዋል። ይሁን እንጂ ባይደን እስካሁን ከፑቲን በኩል ምንም አይነት ፍላጎት አለማየታቸውን ተናግረዋል። ባይደን ይህን የተናገሩት ከፕሬዝደንት ማክሮን ጋር በዩክሬንና በሌሎች ጉዳዮች ላይ በነጩ ቤተ መንግስት ለሰዓታት በዝግ ከመከሩ በኋላ ለጋዜጠኞች በሰጡት መግለጫ ነው። ከፑቲን ጋር ለመነጋገር ተዘጋጅቻለሁ፣ ይህን የማደርገው ግን ከኔቶ ጋር በመምከር ብቻ ነው ያሉት ባይደን፣ ይሁን እንጂ ፑቲንን በቶሎ አግኝቶ የማነጋገር እቅድ የለኝም፣ ያለ ብቻዬ በራሴ የማደርገውም ነገር አይደለም ብለዋል። ይህን ጦርነት ለማቆም ያለው አንድ መንገድ ብቻ ነው ብለዋል ባይደን። ፑቲን ከዩክሬን ለቀው መውጣት አለባቸው። ፑቲን የሚያደርጉት ነገር ያማል። ጦርነቱን የሚያቆሙበትን መንገድ የሚፈልጉ ከሆነ ያንን እያደረጉ አይደሉም ሲሉም ፕሬዝደንቱ አክለዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ዩናይትድ ስቴትስ ለዩክሬን የምትሰጠውን ተጨማሪ ወታደራዊና ሰብአዊ እርዳታ ትቀጥልበታለች ብለው እንደሚተማመኑ ገልጸዋል። ይህ ስለ እሴታችን የምናደርገው ነው ያሉት ማክሮን ዩናይትድ ስቴትስ ዩክሬንን መርዳቷ በጣም አስፈላጊ ነገር ነው ብለዋል። ጦርነቱን ለማቆም ዩክሬን እንድትገብር ዩናይትድ ስቴትስ በፍጹም አትፈቅድም ሲሉ የተናገሩት ባይደን የኪቭ መንግስት ይሁንታ ሳይኖርበት ምንም ነገር እንደማይፈጸም አስታውቀዋል። ባይደን ቀደም ሲል በሰጡት መግለጫ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በባይደን የፕሬዚደንትነት ዘመን ብሔራዊ የራት መስተንግዶ የተደረገላቸው የመጀመሪያው ፕሬዚደንት በመሆናቸው የተሰማቸውን ደስታ ገልጸውላቸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ በሚስጥር የምትገነባው አዲስ B-21 ሬደር የተባለ ስውር የኒውክለር ቦምብ ጣይ አውሮፕላን ከዓመታት በኋላ ለመጀመሪያ ጊዜ ለሕዝብ ይፋ መሆኑ ተነገረ። አዲሱ ቦምብ ጣይ ከቻይና ጋር ወደፊት ሊኖር ይችላል ለተባለው ግጭት ዩናይትድ ስቴትስ መከላከያ ሚኒስትር ፔንታገን የሚሰጠው ምላሽ አካል መሆኑን አሶሲየትድ ፕሬስ ዘግቧል። B-21 ሬደር ወይም ወራሪው B-21 የተሰኘውን ስያሜ ያገኘው እንደ አውሮፓ አቆጣጠር በ1942 ዱሊትል የተባለው አብራሪ በጃፓን ቶኪዮ ላይ ባደረገው የአየር ወረራና ለመጀመሪያ ጊዜ በ30 ዓመታት ውስጥ በሰራው ቦምብ ጣይ አውሮፕላን ስም መሆኑ ተመልክቷል። እያንዳንዱ የB-21 ሬደር ግንባታ በሚስጥር ተይዞ የቆየ መሆኑም ተነግሯል። ፔንታገን በፓልምዴል ካሊፎርኒያ ለተጋበዙ ሰዎች ብቻ ዛሬ አርብ B-21 ሬደርን ለእይታ የሚያቃምስ መሆኑን አስታውቋል። ሬደርን የሚሰራው መሰረቱን በፎልስ ቸርች ቨርጂኒያ ያደረገው የኖርዝ ሮፕ ግሩመን ድርጅት ሲሆን የመጀመሪያ በረራውን በሚቀጥለው ዓመት እንደሚያደርግ ተዘግቧል። ቻይና እንደ አውሮፓ አቆጣጠር በ2035 ወደ 1500 ዘመናዊ የኒውክለር ጦር መሳሪያዎች ባለቤት ለመሆን እየተራመደች መሆኑን የጠቀሰው ዘገባ ፔንታገንም ከራዳርና የአየር መቃወሚያዎች መሳሪያዎች እይታ ውጭ የሆኑ የጦር መሳሪያዎችን በአዳዲስ ቴክኖሎጂ ለማዘመን እየሰራ መሆኑን ዘገባው አመልክቷል። ምንም እንኳ የአገሪቱ ዋና ከተማ ኒው ደልሂ ሰማይ በጭስ ደመና የተዋጠና የአየር ጥራት መጠቆሚያ መስፈርቱም አገሪቱ ያለችበት እጅግ ከወረዱት ደረጃ መሆኗን የሚያሳይ ቢሆንም ህንድ ዛሬ ብሔራዊ ብክለትን የመቆጣጠር ቀንን አክብራ ውላለች። በዋና ከተማዋ ኒው ደልሂ ብስክሌት የሚጠቀሙት ሃሪክራት ሲንግ መናን የተባሉት ነዋሪ ለመተንፈስ ከባድ ችግር እየፈጠረብኝ ነው ይላሉ። ለበርካታ ዓመታት ብስክሌት ነድቻለሁ። በደልሂ ዛሬ ያለው ብክለት እጅግ የሚያሳዝን ነው። ከዚህ በፊት ካለውበት እስከ መዳረሻ ድረስ ከ15 እስከ 20 ደቂቃዎች የሚወስድብኝ መንገድ ዛሬ ከ40ና 45 ደቂቃዎች በላይ ይወስድብኛል። በጣም የሚያበሳጭ መሆኑንም እያየን ነው። ለመተንፈስ ራሱ ከባድ ችግር ፈጥሮብኛል ብለዋል ነዋሪው። በየዓመቱ የሚከበረው የደቡብ እስያ ብሔራዊ የብክለት ቁጥጥር ቀን በማዕከላዊ የአገሪቱ ክፍል በ1984 ከአንድ ጸረ ተባይ ኬሚካል ድንገት አምልጦ በወጣው የቦሆል ጋዝ ቢያንስ 3500 ሰዎች ከሞቱበት ዕለት ጋር የተገጣጠመ መሆኑ ተመልክቷል። ደልሂ በዓለም እጅግ ከተበከሉ ከተሞች መካከል አንዷ ናት። 20 ሚሊዮን ነዋሪዎቿ በአብዛኞቹ የክረምት ቀናት ከተሽከርካሪ በሚወጣ ጭስ ብክለት፣ ከኮንስትራክሽን ግንባታዎች በሚቦን አቧራ፣ ከአጎራባች ግዛቶች በሚቃጠሉ የሰብል ገለባ ባዎች ጭስ የተነሳ እጅግ የሚጎዱ መሆኑን የሮይተርስ ዘገባ አመልክቷል። በመጨረሻም የዩናይትድ ስቴትስ ብሔራዊ የመረጃ ተቋም NSA በሚስጥር የሚያደርጋቸውን በርካታ የስለላ መረቦችን ያጋለጠው የቀድሞ የዩናይትድ ስቴትስ የደህንነት ኮንትራክተር ሰራተኛ ኤድዋርድ ስኖደን ለሩሲያ ያለውን ታማኝነት በመግለጽ የሩሲያን ፓስፖርት መቀበሉን ሮይተርስ ዘገበ። የስኖደን ጠበቃ አናቶሊ ኩቼሪና አዎ ፓስፖርቱን አግኝቷል፣ ቃለ መሐላውንም ፈጽሟል ብለው ለሩሲያ መንግስት የዜና ወኪል ታስ መናገራቸውንም በዘገባው ተመልክቷል። የ39 ዓመቱ ስኖደን ስለ ዘገባው አስተያየት እንዲሰጥ ቢጠየቅም ምላሽ አለመስጠቱን ሮይተርስ ዘግቧል። የሩሲያው ፕሬዝደንት ቭላድሚር ፑቲን ባለፈው መስከረም ዩናይትድ ስቴትስና አጋሮቿ ሰዎችን በድብቅ ይቀዳሉ የተባሉበትን የምስጢር ሰነዶች በማጋለጥ ለኮበለለው ስኖደን የሩሲያን ዜግነት መስጠታቸው ተነግረዋል። የስኖደን ደጋፊዎች ዩናይትድ ስቴትስን የስለላ መጠን ያጋለጠ የዘመናችን ሰው በማለት ሲያወድሱት፣ ተቃዋሚዎች ደግሞ የምዕራባውያን ሰላዮች የሚጠቀሙባቸውን ዘዴዎች ለጠላት አገሮችና ለታጣቂ አማጽያን አሳልፎ በመስጠት የሰዎችን ሕይወት ለአደጋ አሳልፎ የሰጠ ካህዲ ነው ሲሉ ይከሱታል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው። አርብ ህዳር 23 2015 ዓ.ም የምሽቱ አስተናጋጅ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አበባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪዋ ቲያን ዋንግ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢይ ርዕስ። የሽሬው የባለሙያዎች የጋራ ኮሚቴ ስብሰባ የሰላም ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ በሁለቱም አካላት መካከል ትልቅ የመተማመን የሚያጎለብት ነው ሲል የአፍሪካ ህብረት አስታወቀ። ህብረቱ የስምምነቱ ትግበራ ከተጀመረ በኋላ ለመጀመሪያ ጊዜ ባወጣው በዚህ መግለጫ የአፍሪካ ህብረት የኢትዮጵያ መንግስትና ህወሓት ለሰላሙ ሂደት ትልቅ ሚና እየተጫወቱ ይገኛሉ ነው ያለው። በተያያዘ ዜና የጋራ ኮሚቴው ስብሰባ መጀመሩ በተነገረበት በትላንትና ዕለት የትግራይ ተዋጊዎች በስራቸው ከነበሩ የውጊያ ግንባሮች ለቀው መውጣት መጀመራቸውን የክልሉ መገናኛ ብዙሀን ዘግበዋል። የኢትዮጵያ መንግስትም ለስምምነቱ ተፈጻሚነት በቁርጠኝነት መስራቱን እንደሚቀጥል በድጋሚ አስታውቋል ይለናል የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ በሰጡት መግለጫ። ለሰላም ስምምነቱ ትግበራ የሚደረገው ዓለም አቀፍ ድጋፍ እየጨመረ እንደሚገኝ የተናገሩበትን ተከታትሎ ኬኔዲ አባተ ተከታዩን አድርሶናል።
የትግራይ ተዋጊዎች ትጥቅ የሚፈቱበትን ዝርዝር እቅድ የሚያዘጋጅ የተባለው የባለሙያዎች የጋራ ኮሚቴ በትናንትናው ዕለት ሽሬ ላይ ውይይት መጀመሩን በማስመልከት የአፍሪካ ህብረት ባወጣው መግለጫ የሽሬው ስብሰባ በኢትዮጵያ ዘላቂ ሰላምና መረጋጋትን ለማስፈን የተደረሰውን ስምምነት ሙሉ በሙሉ ተግባራዊ ለማድረግ ትልቅ መተማመን የሚፈጥር እርምጃ ነው ብሏል። የኢትዮጵያን መንግስት የህወሓትና የአፍሪካ ህብረትን ተወካዮች ያካተተው የጋራ ኮሚቴው ስብሰባ በትግራይ ክልል ቀላል የጦር መሳሪያዎችን ለማስፈታት የሚያስችል አጠቃላይ የትግበራ እቅድ ለማውጣት እየተጠራ መሆኑንም ነው ህብረቱ ያስታወቀው። የሰላም ድርድሩ ዋና መሪ የአፍሪካ ህብረት ኮሚሽን የስምምነቱ የትግበራ ምዕራፍ ከተጀመረ በኋላ ለመጀመሪያ ጊዜ ትናንት ህዳር 22 ባወጣው በዚሁ መግለጫ በሽሬ የሚካሄደው ስብሰባ ቀላል የጦር መሳሪያዎችን ትጥቅ ለማስፈታት አጠቃላይ የትግበራ እቅድ እንዲዘጋጅ ከሚጠይቀው የናይሮቢው የከፍተኛ ወታደራዊ አዛዦች መግለጫ ጋር የሚስማማ እንደሆነ አስታውሷል። የጋራ ኮሚቴው በሽሬ ከተማ ውይይት መጀመሩን የኢትዮጵያ መንግስት ባሳወቀበት በትናንትናው ዕለት የትግራይ ተዋጊዎች ደግሞ በስራቸው ከሚገኙ የውጊያ ግንባሮች ለቀው መውጣት መጀመራቸውን የክልሉ መገናኛ ብዙሃን ዘግበዋል። በሰላም ስምምነቱ መሰረት የትግራይ ተዋጊዎች ከደቡብ ዛላምበሳ፣ ነበለት፣ ጨርጨር እና ሌሎችም ግንባሮች ለቀው መውጣት ጀምረዋል። የክልሉ መገናኛ ብዙሃን ዘገባ እንደሚያመለክተው የባለሙያዎች የጋራ ኮሚቴ ሽሬ ላይ በሚያደርገው ምክክር የሚያወጣው ዝርዝር እቅድ ትጥቅ የማስፈታት፣ ካምፕ የማስገባትና ተያያዥ ጉዳዮችን የሚመልስ ይሆናል ሲል የመንግስት ኮሚኒኬሽን አገልግሎት ትናንት መግለጹ ይታወሳል። የኢትዮጵያ መንግስት የትግራይ ተዋጊዎች ከውጊያ ግንባር ለቀው መውጣት ስለመጀመራቸው እስካሁን በይፋ የገለጸው ነገር ባይኖርም ለስምምነቱ ተፈጻሚነት በቁርጠኝነት መስራቱን እንደሚቀጥል ግን በተደጋጋሚ አስታውቋል። ይህንኑ የመንግስት አቋም በድጋሚ ያረጋገጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ በሰጡት መግለጫ ለሰላም ስምምነቱ ትግበራ የሚደረግ የሚደረገው ዓለም አቀፍ ድጋፍ እየጨመረ እንደሚገኝም ተናግረዋል።
ኢትዮጵያ መንግስትና በህወሓት መካከል የተፈረመው የሰላም ስምምነት ዓለም አቀፍ ተቀባይነት እያገኘ ዓለም አቀፍ ድጋፍ እያገኘ ነው። ለኢትዮጵያ ሰላም ብቻ ሳይሆን ለአካባቢው ሰላም ትልቅ ፋይዳ እንዳለውም እየተገለጸበት ያለ ነው። ነገሮች ወደ ተለምዶ ወደ መደበኛ ወደ ኖርማል የሚባሉ የወዳጅነት ሁኔታዎች ተመልሰዋል። እዚህ የሰላም ስምምነቱ ዓለም አቀፍ ድጋፍ እያገኘ እንደሆነ ለመግለጽ ነው። ይሄ የኢትዮጵያን በአካባቢ ያለውን ተደማጭነት፣ ተቀባይነትና ተሰሚነት የበለጠ ያዳብረዋል ተብሎ ይታመናል።
የሰላም ስምምነቱ ከተለያዩ ዓለም አቀፍ አካላት ድጋፍ ማግኘቱ የሚታወቅ ነው። ከጦርነቱ መቀስቀስ በኋላ በኢትዮጵያ የመጀመሪያ ጉብኝታቸውን ያደረጉት የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬጅ ትናንት በአዲስ አበባ በሰጡት መግለጫ ላይም ከሁለትና ከሶስት ወራት በፊት በድርድር ስምምነት ላይ ይደረሳል ብሎ ማሰብ ፈጽሞ የማይቻል ነበር ሲሉ ስምምነቱን አድንቀዋል። የተፈጠረውን የሰላም እድል በመጠቀም በጦርነቱ ለተጎዱ አካባቢዎች አስፈላጊውን ሰብአዊ ድጋፍ ለማድረግ ተመድና አጋሮቹ አቅማቸውን በማሳደግ እየሰሩ መሆኑንም የገለጹት ዋና ጻፊው ለቀጣይ የኢትዮጵያ እድገት ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግም ጥሪ አቅርበዋል።
We appeal to the international community to support Ethiopia in its development.
ዓለም አቀፉ ማህበረሰብ ለኢትዮጵያ እድገት ድጋፍ እንዲያደርግም ጥሪ እናቀርባለን። ምክንያቱም ሰላምን ለማጠናከር ሀገሪቱን ከማልማት የተሻለ መንገድ የለም። ስለሆነም ለኢትዮጵያ በታሪኳ ወሳኝ በሆነው በዚህ ጊዜ ለእድገቷ ዓለም አቀፍ ድጋፍ በማፈላለግ ረገድ ቀዳሚዎቹ እንሆናለን።
For the development of Ethiopia in this crucial moment of the history of the country.
የአፍሪካ ህብረትም በትናንቱ መግለጫው የኢትዮጵያ መንግስትና ህወሓት ለሰላሙ ሂደት ትልቅ ሚና እየተጫወቱ መሆኑን ገልጾ ለዚህም ምስጋና አቅርቧል። የኢትዮጵያ መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ከተፈራረሙ ዛሬ ህዳር 23 2015 ዓ.ም ተመረጠ አንድ ወር ሆኖታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ ተከታዩም ከተዛማች ሬስ ጋር ያቆየናል። በሽረ የስልክ አገልግሎት በአጭር ቀናት ውስጥ እንደሚጀምር ተገለጠ። በትግራይ ክልል ሽረ ከተማ የስልክ አገልግሎት እስከ ነገ ድረስ ሊጀምር እንደሚችል ኢትዮ ቴሌኮም አስታውቋል። አገልግሎቱን ለማስጀመር የፋይበር ኦፕቲክስ ዝርጋታ በመጠናቀቅ ላይ መሆኑንም የተቋሙ የህዝብ ግንኙነት ኃላፊ አቶ መሳይ ውሸት ለአሜሪካ ድምፅ ተናግረዋል። ከሽረ ቀጥሎ በአክሱምና በአድዋ ከተማ አገልግሎቱን ለማስጀመር ርብርብ እየተደረገ ነው ያሉት። በሌላ በኩል ሽረን ጨምሮ በአካባቢው ላሉት ከተሞች የኤሌክትሪክ ኃይል ለማቅረብ የጥገና ስራዎች እየተከናወኑ መሆኑን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት ከተካሄደና ስምምነቱን ተግባራዊ ለማድረግ ትግበራ ከተጀመረ በኋላ በሽረ ከተማ የስልክ አገልግሎት ለማስጀመር ርብርብ እየተደረገ መሆኑን የኢትዮ ቴሌኮም የህዝብ ግንኙነት ኃላፊ አቶ መሳይ ውብሸት ለአሜሪካ ድምፅ ተናግሯል። በጦርነቱ ምክንያት ጉዳት የደረሰበት ፋይበር ኦፕቲክስ በጥገና ላይ መሆኑን የገለጹት ኃላፊው እስካሁን ድረስ 266 ኪሎ ሜትር መጠገኑንና የቀረው 6 ኪሎ ሜትር ብቻ መሆኑን ገልጿል።
ሁሉም በርብርብ እንግዲህ ዛሬም ሊጨርሱ ከቻሉ ነገም ድረስ መጀመር የሚቻልበት ሁኔታ ይኖራል ማለት ነው። ለፐብሊኩ እንዳልኩ የተወሰኑ ሰዎች እየተጠቀሙ ያሉበት ሁኔታ አለ አሁን ላይ። አጠቃላይ ግን ማህበረሰቡ መጠቀም የሚችልበትን ነገር እስከ ነገ ድረስም ማስጀመር የሚቻልበት ሁኔታ ይኖራል ማለት ነው። የዚህ የፋይበር ዝርጋታ ስራው ነው ወሳኝነት የሚኖረው ማለት ነው።
ባለፉት ሁለት ቀናት በሽረ ከተማ ለሙከራ ያህል የስልክ አገልግሎት መጀመሩን የገለጹት አቶ መሳይ በአድዋና በአክሱም ከተሞችም በተመሳሳይ አገልግሎቱን ለማስጀመር እየተሰራ እንደሆነ አመልክቷል። አገልግሎቱ ከሽረ ለምን እንደተጀመረ ተጠይቀው የጸጥታ ስጋት በሌለባቸው አካባቢዎች እንድንጀምር በመንግስት አቅጣጫ ስለተሰጠን ነው ብለዋል።
ከጸጥታ ስጋት ነጻ የሆኑ ቦታዎች ተብሎ እኛ ቴሌብል እንድናረግ በሚሰጠን መሰረት ነው የምንሄደው። ግን መስራት የምንችልባቸው ከጸጥታ ጋር የተገናኙ ፈላጊ የሆኑ ሁኔታዎች ሲመቻቹ ነው ወደዛ የምንገባው ማለት ነው። ያንን መሰረት አድርገን የምንከተለው በዚህ ምግባ በዛ ምግባ እንደለም ሎንጋ ጸጥታ የተረጋገጠበት ቦታ እስከሆነ ድረስ እኛ ያለን ሪሶርስ ዲፕሎይ አድርገን ነው የምንመጣው። ከጸጥታው አንጻር በቃ ከፍት ሆኗል መስራት ይችላል የሚሉት ነገሮች ሲመጡ ማለት ነው።
በዚህ ስራ ለኢንተርኔት ሳይሆን ለድምፅ አገልግሎት ቅድሚያ መሰጠቱንም ተናግረዋል።
አሁን ላይ ቅድሚያ ለቮይስ ነው እየተሰራ ያለው፣ ድምፅ ነው ቅድሚያ የሚሆነው ማለት ነው። ከዛ በኋላ እንግዲህ እንደ ሌሎቹ እንደ ሪሶርሶቹ አቅርቦት ወደ ዳታ አገልግሎት ደግሞ የሚሄድበት ሁኔታ ይኖራል ማለት ነው። በተለይ ግን ሌሎች ባንኮቻችንን ከማስጀመር አንጻር የዳታ አገልግሎቱንም ደግሞ እንደዚሁም ፓራሌል የምናየው ይሆናል ማለት ነው። ሌሎች የባንክ አገልግሎቶችን ከማስጀመር አንጻር
እስካሁን ድረስ ኢትዮ ቴሌኮም በ13 የሰሜን ኢትዮጵያ ከተሞች የስልክ አገልግሎት ማስጀመሩን ተናግረው የትግራይ ክልል ሙሉ በሙሉ የስልክ አገልግሎት የሚያገኝበትን ቀን ለመግለጽ ግን ያስቸግራል ብለዋል። አገልግሎቱን ለማስጀመር ርብርብ እየተደረገ ቢሆንም በአካባቢው የኃይል አቅርቦት አለመኖር ለስራው ችግር እንደሆነ ገልጸዋል።
ይህን ቀን ነው የሚለው ማለት ያስቸጋሪ ነው የሚሆነው። ኦፍኮርስ ስራዎቹ ኦልሬዲ አክሱምና አድዋ ድረስ ተጀምረዋል ማለት ነው። በርብርብ እነሱንም እንደዚህ ወደ ተጠቃሚነቱን ለማስጀመር ማለት ነው፣ ሪስቶር ለማድረግ ሰርቪሶቹን። ግን ያው ዲፔንደንሱ ብዙ ነገር ላይ ነው። በነገራችን ላይ አሁን ለምሳሌ ሽሬ ላይ ባለ ሁኔታ ላይ ያው የኃይል አቅርቦት የለም። ያንንም ለማስመለስ እየተሰሩ ያሉ ስራዎች እንዳሉ ሆኖ አሁን ላይ በነዳጅ ነው ሳይቶቻችን እየተነሱ እና ስራ እየጀመሩ ያሉት። ነዳጅ አቅርቦቱ ራሱ የራሱ ሊሚቴሽን ሳለው ሌሎች ድጋፍ አድራጊ አካላት ባደረጉልን ድጋፍ ነው እንግዲህ ነዳጅም እያገኘን በጀኔሬተር ሳይቶችን እያስነሳን ያለ ነው። የቴሌኮም አገልግሎት ያው ከኃይል አቅርቦቱ ጋር ጥንቀኝነት አለው። ዊር ዲፔንደንት ፓወር ከሌለ ብቻውን ሊሆን የሚችል ነገር ስላል አይደለም፣ አስቸጋሪ ነው። የፋይበር ስራው ቢጠናቀቅም ፓወር አቅርቦቱ በራሱ የቴሌኮም አገልግሎቱን ሙሉ በሙሉ በማስጀመር ደረጃ ወሳኝነት አለው እና ይሄ ነው ብሎ ኤግዛክት ቀን ማስቀመጥ አይቻልም። ግን በቃ ርብርብ ላይ ነው ያለ ነው። እዛም ያሉ የነበሩ የኛ ተቋም ሰራተኞችም ኦልሬዲ አሁን ላይ አብረው በጋራ ሪፖርት አድርገው ስራውን የማገዝ ስራዎችንም ጀምረዋል ማለት ነው። ከዚህም ከማዕከልም ደግሞ ትልከን ነው ስራው እየተሰራ ያለው።
የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን በበኩላቸው የሽረ ከተማንና አካባቢውን የኤሌክትሪክ ኃይል ተጠቃሚ ለማድረግ በመሰረተ ልማት ላይ የጥገና ስራ እየተከናወነ እንደሆነ ተናግረዋል። የኃይል አቅርቦቱ መቼ እንደሚጀመር ተጠይቀው ሲመልሱ አሁን ጥገና ላይ ነን፣ በኃይል ማስተላለፊያ መስመሮች ላይ የደረሰው የጉዳት መጠን ይወስነዋል ብለዋል።
አብዛኛው አሁን እስከ እንትን ድረስ እስከ ሽራሮ ድረስ ተጠናቋል። ከሁመራ በኩል ያለው እኛ እስከ ሽሬ ድረስ ያለውን ጠግነን አሁን መስመሩ የሚመጣው ከተከዜ ነው። ከተከዜ የሚመጣው መስመር ምንም ችግር ሳይኖረው ሽሬ ድረስ መድረስ ተቻለ ያገኛል። ችግር የሚኖረው ከሆነ ደግሞ እስከ ተከዜ ድረስ ያለው ጥገና ደግሞ ይቀጥላል ማለት ነው።
በተቻለ መጠን ከተሞቹ በፍጥነት የኃይል ተጠቃሚ እንዲሆኑ እየተሰራ እንደሆነም ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓትም ይቀጥላል። በትግራይ ክልል ዋና ከተማ መቀሌ የሚኖሩ ወጣቶችና ህጻናት ሰላማዊ ሰልፍ አካሄደው በኢትዮጵያ መንግስትና በክልላቸው መንግስት የመካከል የተደረገው የሰላም ስምምነት በቅርቡ ወደ ትምህርት ቤት እንዲመለሱ እንደሚያስችላቸው ያላቸውን ተስፋ ገለጡ ይላል። በ2015 ዓ.ም ጦርነቱ ከተቀሰቀሰበት ጊዜ አንስቶ ላለፉት 2 ዓመታት በትግራይ ክልል የሚገኙ ትምህርት ቤቶችና ሌሎች በርካታ አገልግሎቶች ተዘግተው መቆየታቸው ይታወቃል። አሶሲየትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በትግራይ ክልል ዋና ከተማ መቀሌ ባለፈው ሳምንት ቅዳሜ የተካሄደው ሰላም ለሁሉም የተሰኘው ሰላማዊ ሰልፍ የተዘጋጀው በትግራይ ልማት ማህበርና በአካባቢው ታዋቂ በሆነው ሰርከስ ትግራይ ትብብር ነው። በፖሊስ ኦርኬስትራ እየተመሩ በከተማዋ የተለያዩ አካባቢዎች ከተዘዋወሩ 600 ሰልፈኞች መካከል ወደ 200 የሚጠጉት ህጻናት ሲሆኑ የሰርከስና ማርሻል አርት ክህሎታቸውን በሰልፉ ላይ አሳይተዋል። ሩት ገብረ ህይወት በሰልፉ ላይ ተሳታፊ ከነበሩ ህጻናት መካከል አንዷ ናት።
እኔ የሚያስደስተኝ ሰላም መኖሩ፣ እንደገና ወደ ትምህርት ቤት መመለሴ፣ የተፈናቀሉትም ወደ ቤታቸው መመለሳቸው፣ የታመሙትም መድኃኒት ማግኘታቸውና ተጨማሪ ረሃብና ሞት የማይኖር መሆኑ ነው።
የትግራይ ልማት ማህበር ዋና ዳይሬክተር አቶ ተስፋ ሁነኝ ኃይለማርያም በበኩላቸው በሁለቱ ተፋላሚ ወገኖች መካከል የተደረሰው የሰላም ስምምነት ለትግራይ ህዝብ ወሳኝ ነው ብለዋል።
No nation in the entire globe understands the cost of war.
በዚህ ጊዜ ከትግራይ ህዝብ በላይ ጦርነት የሚያስከፍለው ነዳና የሰላምን ዋጋ የተረዳ ህዝብ በዓለም ላይ የለም። ስለዚህ ለትግራይ የሰላም ስምምነት ማለት
ከበባውና እገዳው ይነሳል፣ ትግራይም የቀሪው ዓለም አካል ትሆናለች ማለት ነው። ይሄ የሰላም ስምምነት ለትግራይና ለኔ ያለው ትርጉም ህመምተኞች መድኃኒት ያገኛሉ፣ ተጨማሪ የስቃይና ረሃብ ቀናት አይኖሩም፣ ልጆቻችን ትምህርት ቤት ይሄዳሉ እና ሌሎች በርካታ ጥቅሞች አሉት ማለት ነው።
አሶሲየትድ ፕሬስ በዘገባው የሰላም ስምምነት ቢደረስም በአፈጻጸሙ ዙሪያ አንዳንድ ጥርጣሬዎች እንዳሉ አመልክቷል። የኢትዮጵያ ፌዴራል መንግስት የእርዳታ አቅርቦት ወደ ትግራይ ክልል የተለያዩ አካባቢዎች እየተሰራጨ መሆኑን ቢገልጽም አንዳንድ የትግራይ ነዋሪዎች ግን በቂ አይደለም ማለታቸውንም ይጠቅሳል። በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል በተደረሰው ስምምነት መሰረት የሁለቱም ወገን ወታደራዊ አዛዦች የህወሓት ኃይሎች ትጥቅ የሚፈቱበትን ሁኔታ እየተወያዩ ሲሆን የሰርከስ ትግራይ ጸሐፊና መምህር የሆነው ኢዮብ ብርሃኔ ለሰላም ያለውን ተስፋ እንዲህ ሲል ገልጿል።
እንግዲህ ምንም ለመግለጽ በጣም በቀላል የሚገለጽ ነገር አይደለም። ባይዘወይ ሁሉም ነገር ቃላት ላይገኝለት ይችላልና የቆየንበት ህይወት ምን ላይ ነበር የሚለውን ነገር አይተን ያ ነገር ሁሉም ቆሞ ያ ሁሉ የነበረው ችግርና መከራ አልፎ አሁን ደግሞ ስለ ሰላም ማውራት ስንጀምር በጣም ደስታውን መግለጽ ይከብዳል። ምክንያቱም ትግራይ ስለ ሰላም የሚታሰብ ነገር አልነበረም። ሁሌ የምንሰማው ድምፅ የምናየው ነገር ሁሉ ጊዜ ችግርና መከራ ሰቆቋ ስለነበረ
የኤርትራ ኃይሎችና ሌሎች ጥቃት ያደረሱ ኃይሎች ከክልሉ እስካልወጡ ድረስ ተዋጊዎቹ ትጥቅ እንደማይፈቱ የትግራይ ክልል ምልክት እያሳየ መሆኑን አሶሲየትድ ፕሬስ ጠቅሷል። በጥቅምት 2013 ዓ.ም በኢትዮጵያ ፌዴራል ኃይሎችና በትግራይ ክልል ኃይሎች መካከል የተከፈተው ጦርነት ላለፉት ሁለት ዓመታት የዘለቀ ሲሆን በመቶ ሺዎች ለሚቆጠሩ ወታደሮችና ንጹሐን ዜጎች ህልፈት ምክንያት በመሆኑ ከሁለተኛው ዓለም ጦርነት ወዲህ በአፍሪካ ታሪክ ውስጥ ከፍተኛ ሞት የታየበት አስከፊ ጦርነት መሆኑን አሶሲየትድ ፕሬስ በዘገባው ጠቅሷል። በሰላማዊ ስምምነት ግጭቱ እስከቆመበት ድረስም ከግማሽ ሚሊዮን በላይ ሰዎች ህይወታቸውን እንዳጡም አመልክቷል።
አመሰግናለሁ ስመኝሽ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ የመጽሔት ርዕስ ደግሞ ወደ ዓለም አቀፍ ጉዳዮች ይወስደናል። የደቡብ አፍሪካው ፕሬዚዳንት ለክስ ሊቀርቡ ይችላሉ ነው የሚለው። በደቡብ አፍሪካ ፓርላማ የተቋቋመው ገለልተኛ አጣሪ ቡድን ፕሬዚዳንት ሲሪል ራማፎሳ ኃላፊነት ሲቀበሉ የገቡትን ቃለ መሐላ አልጠበቁም፣ በመሆኑም መከሰስ አለባቸው ነው የሚለው አጣሪ ቡድኑ። በተጨማሪም ራማፎሳ ገጠር ከሚገኘው የሽርሽር ቤታቸው የተሰረቀ ግማሽ ሚሊዮን ዶላር ከየት እንደመጣ መልስ መስጠት አለባቸው፣ ምናልባትም በግብር ክፍያ ሰነዳቸው ላይ ያልተካተተ ሊሆን ይችላል ነው ያለው። ቪኪ ስታርክ ከኬፕታውን የላከችውን የዚህን ዘገባ ዝርዝር እንግድ ወልዴ እንዲህ ያቀርበዋል።
የአጣሪ ቡድኑ ሪፖርት ከወጣም በኋላ ፕሬዚደንት ራማፎሳ ራሳቸውን መከላከላቸውን ቀጥለዋል፣ ቃለ መሐላቸውን ተላልፈዋል መባሉን አስተባብለዋል። ሪፖርቱ እንዳለው ለጥያቄዎች ሁሉ መልስ ባይኖረውም ወይንም ሁሉን ነገር የማጣራት ስልጣን ባይኖረውም ወደ እውነቱ ለመድረስ ግን ራማፎሳ ቀርበው መልስ መስጠት አለባቸው ብሏል። በርካታ መልስ ያላገኙ ጥያቄዎች መኖራቸውን አመልክቶ በተለይ ከቤታቸው ተሰረቀ የተባለው ገንዘብ ከየት እንደመጣና ትክክለኛ መጠኑም የማይታወቅ መሆኑን አመልክቷል። የቀድሞ የስለላ ኃላፊ የነበሩት አርተር ፍሬዘር ነበሩ ከአራት እስከ ስምንት ሚሊዮን ዶላር ከራማፎሳ ቤት ከሚገኘው ሶፋ ውስጥ ከተደበቀበት መሰረቁን ይፋ ያደረጉት። ፍሬዘር እንደሚሉት ገንዘቡ የተሰበሰበው በራማፎሳና በአማካሪያቸው በጃኒ ቹኬ ወደ መካከለኛው ምስራቅና አፍሪካ አገሮች ባደረጓቸው ጉዞዎች ወቅት ነበር። ራማፎሳ እንደሚሉት ግን ገንዘቡ የመጣው ከሶስት ዓመት በፊት በገና ዕለት ለአንድ ሱዳናዊ ነጋዴ 20 ጎሾችን ሸጠው ነው። ሽያጩ በተከናወነበት ወቅት ግን በቦታው አልነበርኩም ብለዋል። ግለሰቡ ለ20 ጎሾች 580,000 ዶላር መክፈሉንም አስታውቀዋል። ዝርፊያው ተከናወነ በተባለበት ወቅት አዲስ አበባ እንደነበሩ ራማፎሳ ተናግረዋል። በራማፎሳ ላይ ማስረጃ ከሚያቀርቡት ፓርቲዎች አንዱ የሆነው የኢኮኖሚ ነጻነት ተፋላሚዎች የተሰኘው ፓርቲ ተወካይ የሆኑት ሌይሃን ማቲስ ሪፖርቱን በጸጋ ተቀብለዋል።
There was no purchase of any buffaloes and this is exposed.
የተሸጡ ጎሾች አልነበሩም። ይህም የተጋለጠው ጎሾቹ አሁንም በራማፎሳ የእርሻ ስፍራ እንደሚገኙ በመታወቁ ነው።
ሪፖርቱ ካነሳቸው ጉዳዮች አንዱ ገንዘቡ የመሰረቁ ጉዳይ ለፖሊስ ሪፖርት አለመደረጉ፣ ነገር ግን በፕሬዚዳንቱ ልዩ ጥበቃ ኃላፊ ሜጀር ጄኔራል ዋሊ ሮድ መያዙን ነው። ተጠርጣሪዎችን ዝም ለማሰኘት $9,000 ጉቦ እንደተሰጠም ይነገራል። ስቃይ እንደደረሰባቸውም ይወሳል። ሳኑሻ ናይዶ ግሎባል ዳያሎግ በተሰኘው ተቋም የፖለቲካ ተንታኝ ናቸው።
Going into 2022 elective conference, he was favored.
በ2022 በነበረው ምርጫ ተወዳጅነትን አትርፈው ነበር። አሁን ምንድነው የሚሆነው? ምንድነስ ነው የምናደርገው? በመዋለ ንዋያችንም ሆነ በመገበያ ገንዘባችን ላይ የሚያስከትለው ጣጣ ይኖራል።
የደቡብ አፍሪካ መገበያ የሆነው ራንድ ትናንት ማምሻውን በዶላር 17.73 ተቀይሯል። ሳኑሻ እንደሚሉት ቅሌቱ አገሪቱን እየጎዳ ነው። ፕሬዝደንቱ ኢንቨስተሮችን ወደ አገሪቱ እንዲገቡ በዓለም አቀፍ ደረጃ ዘመቻ አድርገው ነበር።
One of the things that has been critical in him gain
የመዋለ ንዋይ ፍሰት ቃል የተገባላቸው ባወጡት እቅድ መሰረት ነው። ይህም ግልጽ በሆነና ውጤታማ በሆነ መንገድ እድገትን ለማምጣት በማቀዳቸው ነው።
ሌላው ተንታኝ ቤኪ ጎሜዘሉም አስተያየታቸውን ያክላሉ።
The reality of the matter is that his political image has been dented.
እውነታው ምንድነው? የፖለቲካ ህይወታቸው ተበላሽቷል። በተለምዶ ካሉበት ስልጣን እንዲለቁ ነበር የሚጠበቀው። በምርጫው ቢመረጡ እንኳን ለራሳቸው ብቻ ሳይሆን ለፓርቲው ANC ጥሩ አይሆንም።
የሪፖርቱን ጥራት በተመለከተ አስተያየት የሰጡት የህገ መንግስት ባለሙያ የሆኑት የኬፕ ታውን ዩኒቨርሲቲው ፔሬ ዲቮስ እንዲህ ይላሉ።
Regardless of the technicalities,
ቴክኒካዊ ጉዳዮችን ትተን ሪፖርቱ መልስ መሰጠት ያለባቸው ጉዳዮች እንዳሉ አሳማኝ መከራከሪያዎችን ይዟል።
የደቡብ አፍሪካው የገቢዎች አስተዳደርም ጉዳዩን እየተመለከተው መሆኑን አስታውቋል።
አመሰግናለሁ። እንግዲህ አድማጮች፣ ለምሽቱ የመጨረሻው አዳረግነው የመጽሔቱ ትንታኔ ርዕስ ነው የምንሻገረው። ወደ ቻይና ነው የሚወስደን። የቻይናውን ተቃውሞ እንቅስቃሴ ተከትሎ ዩናይትድ ስቴትስ ያሉ ቻይናውያን ድምጻቸውን እያሰሙ ነው። በቻይና የመንግስቱን የኮቪድ-19ን ሙሉ በሙሉ የማስወገድ ዜሮ ኮቪድ የተባለ ፖሊሲ በመቃወም በመካሄድ ላይ ያለውን እንቅስቃሴ በመደገፍ ዩናይትድ ስቴትስ ውስጥ የሚገኙ ቻይናውያን ወጥተው ድምጻቸውን እያሰሙ ነው። በመላዋ ቻይና እየተካሄደ ያለው ግዙፍ ተቃውሞ እንደ አውሮፓውያን የዘመን አቆጣጠር በ1989 ዓ.ም ታይናንመን አደባባይ ላይ ከተካሄደው ተቃውሞ ወዲህ የመጀመሪያው ነው ተብሏል። የአሜሪካ ድምጿ ኤሊዛቤት አሮት እና አሲም ካሽጌሪያን ያጠናቀሯቸውን ዘገባዎች ጨምቃ ቆንጅታየ የሚከተለውን አሰናድታለች።
ዩናይትድ ስቴትስ የሚኖሩ ወይም እየተማሩ ያሉ ቻይናውያን ሎስ አንጀለስ፣ ኒውዮርክ እና ዋሽንግተንን ጨምሮ በተለያዩ አካባቢዎች የሻማ ማብራት ስነ ስርዓትና ህዝባዊ ስብሰባዎችን በማካሄድ የቻይና ኮሚኒስት ፓርቲና መሪው ከስልጣን እንዲለቁ ጠይቀዋል። ሃንግ ዋንግ ከሎስ አንጀለሱ ትዕይንት አዘጋጅ ተማሪዎች መካከል አንዱ ነው።
People are dying in China.
ቻይና ውስጥ ሰው እየሞተ ነው ብለዋል ተማሪው ሃንግ ዋንግ። ዩናይትድ ስቴትስ እና ቻይና ውስጥ የቤጂንግን ጥብቅ የኮቪድ-19 መቆጣጠሪያ ፖሊሲ በመቃወም ሰልፎች እየተካሄዱ ነው። ኒውዮርክ በተካሄደ ተቃውሞ ላይ የተገኙት ሊን ጂያው ሜይ ሲናገሩ እንዲህ ብለዋል።
A lot of the workers are all sealed up at home and can't go out and pay their mortgage.
ከቤት መውጣት ባለመቻላቸው የቤታቸውን ብድር ክፍያ ለመክፈል ያልቻሉ ብዙ ሰዎች አሉ። ከቤት አትውጡ የሚለው ትዕዛዝ መቀጠሉ ሳይንሳዊ አይመስለኝም። ትክክል አይደለም ነው ያሉት ሊዮ ጂያሜይ። በሎስ አንጀለሱ የሻማ ማብራት ላይ የተገኘችውና ለቤተሰቦቼ እሰጋለሁ በሚል ፍራቻ ማንነቷን መግለጽ ባለመፈለግ ማክስ በሚል ስም ጥሩኝ ያለችው ተማሪ የመንግስቱ ጸረ ኮቪድ ፖሊሲ በሽታው ከሚያደርሰው የበለጠ ጉዳት እያደረሰ ነው ብላለች። ብዙ ሰው የሚሞተው በጥብቁ ፖሊሲ ምክንያት ነው። ረሃብ ሰውን እየገደለው ነው ስትል አስረድታለች። ባለፈው ሳምንት በሰሜን ምዕራብ ቻይና በሚገኝ የመኖሪያ ህንጻ ላይ የደረሰው የሰው ህይወት የጠፋበት የእሳት ቃጠሎ ተቃውሞውን እንደቀሰቀሰው የሚታወስ ነው። አካባቢው ሙስሊሞቹ ዊገሮች የሚኖሩበት ነው። በመንግስቱ ጸረ ኮቪድ ፖሊሲ የተነሳ የህንጻው በአደጋ ጊዜ መውጫ በር ከውጭ ተቆልፎ ስለነበር ነዋሪዎቹ ከቃጠለው ሊያመልጡ እንዳልቻሉ አንዱ ነዋሪ ለቪኦኤ ገልጸዋል። የእሳት አደጋ ባለስልጣኑ ደግሞ ነዋሪዎቹ ሌላ የአደጋ ጊዜ መውጫ በር መኖሩን አላወቁም ነበር ብለዋል። ዩናይትድ ስቴትስ ውስጥ ያለ የዊገሮች የዜና ማሰራጫ 44 ሰዎች በሳት አደጋው እንደሞቱ ዘግቧል። ሌሎች ዘገባዎች ደግሞ 4 ሰዎች እንደሞቱ ነው የገለጹት። የሎስ አንጀለስ የሻማ ማብራት ስብስብ በቃጠለው የሞቱትን ለማሰብ ብቻ አይደለም ያለችው የቻይና መንግስት ይበቀለኛል በሚል ስጋት ኪኪ ብላችሁ ጥሩኝ ያለችው ሌላዋ ተሳታፊ እንዲህ ስትል አስረድታለች።
These 44 fellow citizens also represent every single person.
በሳት አደጋው የሞቱት 44ቱ ዜጎች እያንዳንዳቸው እያንዳንዱን የቻይና ህዝብ የሚወክሉ ናቸው። እኔም አንቺም ልንሆን እንችል ነበር። ሁላችንም እዚያ ከባድ ቃጠሎ የደረሰበት ህንጻ ውስጥ ልንሆን እንችል ነበር። ዛሬ እኛ ድምጻችንን ካላሰማንና አንዳች እርምጃ ካልወሰድን ዓለም ላይ ስለዚህ ጉዳይ ማንም ሊሰማ አይችልም ብላለች። ሐሚድ ከሪም ደግሞ ቻይናዊ ዊገር ሲሆኑ ዋሽንግተን ውስጥ የአንድ ምግብ ቤት ባለቤት ናቸው። የቻይና መንግስት በዊገሮች ላይ በሚከተለው አፋኝ ፖሊሲ ላይ የተቃውሞ እንቅስቃሴ እንዲያውም ዘግይቷል ባይ ናቸው ሐሚድ።
The Urumqi fire ignited everyone's heart.
የኡሩምኪ ቃጠሎ የሁሉንም ሰው ልብ ነው ያቃጠለው ብለዋል ሐሚድ። ሰው እንዲነሳሳ አድርጓል። ተቃዋሚ ሰልፈኞቹን አከብራቸዋለሁ፣ ደግፋቸዋለሁ። እንደኔ አመለካከት ከሆነ ግን ተቃውሞ ትንሽ ዘግይቷል፣ ቢሆንም አሁንም መደረጉ ጥሩ ነው ብለዋል። ቤጂንግ በሺያንግዣንግ ክፍለ ግዛቷ ላይ ስለምትፈጽማቸው አድራጎቶች የሚቀርቡ ነቀፋዎችን ሽብርተኝነትን ለመታገልና በአካባቢው ጸጥታና ብልጽግና እንዲሰፍን ያደረኩት ነው በማለት ስታስተባብል ቆይታለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣኦ ሊጂያንግ እንዲህ ብለዋል።
Indeed, on social media there are some forces with ulterior
ማህበራዊ መገናኛ ላይ ቃጠሎውንና የከተማዋን የኮቪድ-19 ምላሽ ለማያያዝ ስውር ዓላማ ይዘው የሚንቀሳቀሱ አሉ ብለዋል ቃል አቀባዩ። የኡሩምኪ ከተማ አስተዳደር ጋዜጣዊ ጉባኤ ጠርቶ ምን እንደተፈጠረ አስረድቷል። የሚሰጠውን የተዛባ መረጃም አስተባብሏል ብለዋል። ዩናይትድ ስቴትስ ውስጥ ያሉ አንዳንድ ቻይናውያን የምንቃወመው የመንግስቱን ጥብቅ ጸረ ኮቪድ ፖሊሲ ብቻ አይደለም ብለዋል። ከሎስ አንጀለሱ የተቃውሞ ዝግጅት አደራጆች አንዱ ተማሪው ሃንግ ዋንግ ሲያስረዳ እዚህ የተገኘነው ለነጻነትና ለዲሞክራሲ የሚያደርጉትን ትግል ለመደገፍ ነው ብለዋል። ዩናይትድ ስቴትስ ውስጥ በተለያዩ አካባቢዎች የተካሄዱት ተቃውሞዎች ላይ የተገኙት ብዙዎቹ ተሳታፊዎች ቻይና ያሉ ጓደኞቻቸውና ቤተሰቦቻቸው አንድ ቀን ለራሳቸውና ለመጪው ትውልድ የተሻለ ህይወት እንዲያገኙ ድምጻችንን ማሰማታችንን እንቀጥላለን ብለዋል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የአርብ ምሽት ዝግጅታችን እስከ 4 ሰዓት ይቀጥላል። አሁን ታዲያ የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ38 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እንወሰዳችሁ። በሰሜን ኢትዮጵያ ለሁለት ዓመታት ሲካሄድ የቆየውን ግጭት ለማስቆም በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት ቢደረግም በተለያዩ የኢትዮጵያ አካባቢዎች የሚካሄዱ ብሔር ተኮር ናቸው የተባሉ ግጭቶችና ጥቃቶች ግን አሁንም እንደቀጠሉ ናቸው። እነዚህ ግጭቶች በዘላቂነት እንዴት ማስቆም ይቻላል? በተመሳሳይ ሁኔታ ውስጥ ያለፉ አገሮች ተሞክሮስ ምን ይመስላል? ስትል ስመኝሽ የቆየ በሺካጎ ዩኒቨርሲቲ መምህር የሆኑትን በምስራቅ አፍሪካ የተካሄዱ የብሔር ነክ ግጭቶችን ያጠኑ ፕሮፌሰር አታናስ ጋሁንጉን አነጋግራለች። የብሔር ወይም ዘውግ ተኮር ግጭቶችን የሚያነሳሱ ምክንያቶች ምን እንደሆኑ ከሚያብራሩበት ነው የምትጀምረው።
We need to acknowledge that some of the things that are happening today
ዛሬ ላይ የሚታዩ አንዳንድ ችግሮች ምናልባት ለብዙ ዓመታት በሀገሪቱ በተፈጠሩ ሁኔታዎች ምክንያት ሲንከባለሉ የመጡ ናቸው። ለምሳሌ እኔ ተወልጄ ያደኩት ብሩንዲ ነው። ለአውሮፓውያን አቆጣጠር በ19ኛዎቹ ቤልጅየም ብሩንዲን ሲያስተዳድር የማህበረሰቡን ያኗኗር ይዘት ለዋውጥ አንድ የተወሰነ ቡድን ስልጣን ላይ እንዲቀመጥ አድርጓል። ያ ማህበረሰብን ብዙ ነገር በመቀያየሩ ሀገሪቱ ነጻነቷን በመታገኝበት ጊዜ የብሩንዲ ህዝብና ብሔር ብሔረሰቦች እንደተከፋፈሉ ነበሩ። ይሄ ሰው ሰራሽ መከፋፈል ነው። ምክንያቱም ብሩንዲያውያን ለአመታት የፈለጉትና የተመኙት ይህንን አልነበረም። ከዚያ በኋላ ሁኔታውን መቀልበስ ለብዙ አመታት አስቸጋሪ ሆነ። መጀመሪያ በፍትሐዊነት መመልከትና ለአመታት በነበረው ሁኔታ ሰዎች መጎዳታቸውን መቀበል ያስፈልግ ነበር። ሌላው የኢኮኖሚ ዋስትና ነው። አንድ ቡድን የኢኮኖሚ ተጠቃሚ ሆኖ ሌላው ተጠቃሚ ሳይሆን ሲቀር ፍትሐዊነት አይኖርም። ስለዚህ ያንንም መመልከትና ምናልባትም ከዚህ ኢፍትሐዊነት የሚጠቀሙ ፖለቲከኞች እንዳሉ ማስተዋል ያስፈልጋል። ምክንያቱም ስልጣናቸውን ላለማጣትና የሚፈልጉትን ሁሉ ለማድረግ ደሃው ንብረተሰብ ይጠቀማሉ።
economic inequalities and also historical grief.
እዚህ ጋር ሁለት ነጥቦችን አንስተዋል። የኢኮኖሚ አለመመጣጠንና ታሪካዊ ቅሬታዎችን። እንደነዚህ አይነት ትርክቶች ማህበረሰብን በብሔርና በማንነት ዙሪያ ለማነሳሳት ጥቅም ላይ ይውላሉ። ይሄ ማህበረሰቡን አስተሳስሮ በሚያኖራቸው ጉዳዮች ላይ የሚያመጣው ጉዳት ምንድነው?
So when you think of people in whether it's in Ethiopia whether it's not
በኢትዮጵያም ሆነ በሌላ ሀገር የማህበረሰብ ትስስር ያናጋል። ለምሳሌ በቡሩንዲ በነበረው ግጭት ሰዎች ወደ ታንዛኒያ፣ ዩጋንዳ፣ ኮንጎና ኬንያ ተሰደዱ። እነዚህ ሰዎች ያላቸውን ጥለው ነው የተሰደዱት። ማንነታቸውን ያጡት የሄዱበትን ማህበረሰብ አኗኗር ያደፈርሳሉ። በዋናነት ግን ሀገሪቱ የተማረ ሰው ኃይሏን ታጣለች። ለመታደል ሆኖ በአመጽ ጊዜ ፖለቲከኞችና በስልጣን ላይ ያሉ ሰዎች መጠቀም የሚያደርጉት ወጣቶችን ነው። ያልተማሩ ወይንም ሌላ አማራጭ የሌላቸውን ወጣቶች የገንዘብና የጥቅማ ጥቅም ቃል በመግባት የመከፋፈል ሥራ እንዲሰሩላቸው አድርጓቸዋል። ስለዚህ አሁን ተመልሶ ኢፍትሐዊነት፣ የኢኮኖሚ አለመመጣጠንና አንዱን ቡድን ብቻ ተጠቃሚ የሚያደርግ የፖለቲካ ሥርዓት ነው ተመልሶ የሚመጣው። ስለዚህ ላለፉት ዓመታት በዚህ የተጎዳ ኅብረተሰብ እንዳለ ካልተቀበልን ወደ መፍትሄ መሄድ አይቻልም። መጀመሪያ የተጎዳ ማኅበረሰብ እንዳለ ዕውቅና ልንሰጠው ይገባል።
What other ways are there, especially when there are ethnic?
ስለዚህ እንዳሉት የመጀመሪያው እርምጃ በተለያዩ ስርዓቶች የተጎዳ ማህበረሰብ መኖሩን እውቅና መስጠት ነው። ብሔር ተኮር ግጭቶችንና ጥቃቶችን ለማስቆም ሌላው መፍትሄ ምንድነው? በተለይ በብሔር የተደራጁ ታጣቂዎች ሲኖሩ ልዩነቱን በምን መፍታት ይቻላል?
It's not easy to tell a young group of people who are militarized
የታጠቁ ወጣቶችን በቀላሉ ጠመንጃቸውን ጣሉ ማለት ቀላል አይደለም። ማን ያስታጠቃቸው? ለምንድን ነው የታጠቁት የሚለውን መጠየቅ ያስፈልጋል። ትጥቄን ስፈታ በምትኩ ምን አገኛለሁ ብለውም ይጠይቃሉ። ስለዚህ በጠረጴዛ ዙሪያ ቁጭ ብሎ መነጋገር ያስፈልጋል። እነዚህ ሰዎች ህይወታቸውን ነው አሳልፈው የሰጡት። ላለፉት 5ም ይሁን 10 ዓመታት ሲዋጉ ነበር። ምናልባት እኮ የሚያርሱት እርሻ ነበራቸው። ትምህርታቸውን አቋርጠዋል። ስራቸውን ትተዋል። እና አብዛኞቹ ወደዛ መመለስ ይፈልጋሉ። ስለዚህ የሚፈልጉትን የሚያገኙበት ምን አማራጮች አሉ የሚለውን ቁጭ ብሎ መነጋገር ያስፈልጋል። እነዚህ ተዋጊዎች ሌላ አማራጭ በማጣት እንደሚዋጉ ማስተዋል ያስፈልጋል። ስለዚህ ሊለወጡበት የሚችሉባቸውን ሁኔታዎች በድርድሩ ሊፈጠሩ ይገባል። እንዲዋጉ የሚያደርጓቸውን መሪዎች አግኝቶ ንግግሮችን ፈጥሮ መደራደር ካልተቻለ ችግሩ አይፈታም።
Come back to the table. It has everything has to be resolved.
ስለዚህ ይሄ ሊፈታ የሚችለው በጠረጴዛ ዙሪያ ቁጭ ብለው ከተነጋገሩ ብቻ ነው ነው የሚሉት።
People need to come and sit. Now there is another element that
መሪዎች ቁጭ ብለው መደራደር አለባቸው። ሰዎች ያንን ነው ማየት የሚፈልጉት። ከዛ ጎን ለጎን ግን በርካታ የአፍሪካ ሀገራት ሩዋንዳን፣ ብሩንዲን፣ ኢትዮጵያን ጨምሮ የሚዋጉባቸው መሳሪያዎች ከውጭ ነው የሚመጡት። እነዚህ አካላት ግጭቶች እንዲቆሙ አይፈልጉም። ስለዚህ ያ እንዲቆም ዓለም አቀፍ ግፊቶችም ያስፈልጋሉ።
ቀደም ብለው እንደጠቀሱት ብሩንዲና ሩዋንዳን የመሳሰሉ ሀገራት በተለይ ብሔርን፣ ማንነትን መሰረት ባደረጉ ግጭቶች ውስጥ አልፈው ሰላም ማውረድ ይችላሉ። እና እንደ ኢትዮጵያ ያሉ ሌሎች ሀገራት ከዚህ ምን ይማራሉ?
What the country recognized was that
ብሩንዲን እንደምሳሌ ልውሰድና መጀመሪያ ሀገሪቱ ውስጥ ያለው የብሔር ግጭትና የብሔር መከፋፈል የመጣው ስልጣንና መብት ለአንድ ቡድን ብቻ ተሰጠው በመቆየቱ መሆኑን እውቅና ተሰጠው። ከዛ አሩሻ ላይ በተደረገው ድርድር የጦር ሰራዊቱም ሆነ አስተዳደሩ 50% በሌላ አነጋገር መጀመሪያ ልዩነት እንደነበረ፣ ከዚያ ለምሳሌ የጦር አመራር ወይንም ስልጣን ላይ ያለው መንግስት ያንደን ብሔር 10% ብቻ ሊያሳትፍ እንደማይችል ስምምነት ላይ ተደረሰ። ያ ሁኔታ ውቅና ካገኘ በኋላ ያ ሊፈጸም የሚችልበት ሰዎች በትክክል ሊወከሉበት የሚችልበትን ሁኔታ የሚያረጋግጥ አሰራርም ተቀምጧል። እዚህ ላይ የብሔር ውክልና ብቻ አይደለም የሚታየው፣ ኢኮኖሚያዊውና ማህበረሰባዊ መቻቻሎችንም የሚያረጋግጥ ስርዓት መኖር አለበት።
So in order to get there,
እንግዲህ እነዚህን የዘረዘሯቸውን ሁኔታዎች ለማለፍ ታዲያ የመንግስት፣ የሲቪክ ተቋማት ወይም ዓለም አቀፍ ማህበረሰቡ ምን ሚና ሊኖረው ይገባል?
You can have people in power who are courageous enough to lead by example.
መጀመሪያ ሀገር ለመምራት ወን ያላቸው ሰዎች ይኖራሉ። ነገር ግን እነዚህ ሰዎች ወይንም አመራሩን ማህበረሰቡን ተጠቃሚ የሚያደርግ መርሃ ግብር አላችሁ ወይ? ወይንም ደግሞ ለማህበረሰቡ ምን ለመስራት አስባችኋል ብለው ተጠያቂ የሚያደርጋቸው ሲቪክ ማህበረሰብ ያስፈልጋል።
By project you mean a project ማህበረሰቡን ወደ ብሔራዊ ውይይት ወይም እርቅ የሚወስድ ፕሮጀክት ማለት ነው?
It's reconciliation.
አዎ ብሔራዊ ግን ደግሞ በአንድ ሀገር ውስጥ ሰላም ማስፈን የሚቻለው የኢኮኖሚ መረጋጋት ሲኖር ነው። ቀደም እንዳልኩት አብዛኞቹ ወደ ውጊያው የሚገቡ ወጣቶች ትምህርት አላገኙም። ስለዚህ በቀላሉ ይበዘበዛሉ። አብዛኞቹ ተዋጊዎች ተመልሰው የሚሄዱበት ቦታ ላይኖራቸው ይችላል። ምክንያቱም መንደሮቻቸው ሙሉ በሙሉ ወድመዋል። ስለዚህ ምን አይነት ኢኮኖሚያዊ መፍትሄ ያስፈልጋል የሚለው መታሰብ አለበት። ትምህርት ቤቶች መገንባት አለባቸው። የጤና ችግሮቻቸው የሚፈቱባቸው ተቋማት ያስፈልጋሉ። ሌላው እነዚህ ተዋጊዎች የጦር መሳሪያ ለመግዛት ሀገሪቱ ውስጥ ያለውን ማዕድን የሚሆን ሌላ ምርት በሕገ ወጥ መንገድ ጥቁር ገበያ ላይ ይሸጣሉ። ስለዚህ ሌላ የገቢ ምንጭ እስካልተፈጠረላቸው ወይንም ተስፋ እስካላገኙ ድረስ ያንን ማድረግ ይቀጥላሉ። አንድን ያልተማረ ሰው ጠላትህ ነው ተብሎ ሲነገረው የቆየውን አካል ጠላት አይደለም ብሎ ለማሳመን ቀላል አይደለም። ምክንያቱም ለምንድን ነው ጠላት የሆነው ብሎ አይጠይቅም። የተነገረውን ነው የሚቀበለው። ስለዚህ ማህበረሰቡም የሚያስተምሩት መርሃ ግብሮች ያስፈልጉታል። ኢትዮጵያን እንደ ሀገር ስናስብ ምን አይነት እንድትሆን ነው የምንፈልገው? ብሩንዳውያን የሚለው ስያሜ ምንን ያንጸባርቃል? ማንን እኛ? የከፋፈሉን ጉዳዮች ምንድን ናቸው? ለማን ነው የሚጠቅሙት የሚለውን ማየት ያስፈልጋል። ይሄ የአንድ ሀገር ብቻ ጉዳይ አይደለም። በኢትዮጵያ፣ በሩዋንዳ ወይንም በብሩንዲ ሰላም ሲጠፋ ወደ ዓለም አቀፍ ማህበረሰቡም ይስፋፋል። ኢትዮጵያ ውስጥ ግጭት ሲፈጠር ወደ ሱዳን፣ ወደ ሶማሊያ ይዛመታል። ስለዚህ መጀመሪያ ችግር መኖሩን አምኖ መቀበል ያስፈልጋል። ከዛ በጠረጴዛ ዙሪያ ቁጭ ብሎ ኢኮኖሚያዊና ማህበረሰባዊ መፍትሄው ምንድን ነው ብሎ መነጋገር ያስፈልጋል። ያ ደግሞ ሁሉንም አሳታፊ የሚያደርግና አንድ ወገን ብቻ ተጠቃሚ የማይሆንበት የፖለቲካ ስርዓት መፍጠር አለበት።
Thank you so much.
ፕሮፌሰር ጋሁንጉ ግዜውትን ሰጥተው ሐሳቡን ስላካፈሉን እናመሰግናለን።
Thank you so much, Neme.
ስምኝሽን እኔም አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ ቅንብር ደግሞ ወደ ባህር ዳር ይወስደናል።
ከልጅነቷ ጀምሮ መስማት እንደማትችል የምትናገረው ተማሪ
በምልክት ቋንቋ አገላለጽ የሰለጠኑ አስተርጓሚዎች በበቂ ቁጥር ባለመኖራቸው በባህር ዳር ከተማ የሚገኙ መስማት የተሳናቸው ግለሰቦች የማህበራዊ አገልግሎት ለማግኘት ተቸግረናል ይላሉ። በባህር ዳር ከተማ በማህበር ተደራጅተው የሚገኙት እነኚህ መስማት የተሳናቸው ዜጎች ወደ ፍትህ፣ ሕክምና የመሳሰሉ ተቋማት አገልግሎት ለማግኘት ሲሄዱ አስተርጓሚ በማጣት ተቸግረናል ነው ያሉት። መንግስት በመሰረታዊ አገልግሎት ሰጪ ተቋማት አስተርጓሚ እንዲያስቀምጥ ሲሉም ጠይቀዋል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አካል ጉዳተኞችን በተለይም መስማት የተሳናቸውን የህብረተሰብ ክፍሎች ተጠቃሚ የሚያደርገው መመሪያ ክፍተት ያለበት መሆኑንና ህጉ እንዲሻሻልም እንደሚያደርግ መናገሩ ተገልጧል። የአማራ ክልል ትምህርት ቢሮ በበኩሉ በ10 የመምህራን ማሰልጠኛ ተቋማት የምልክት ቋንቋ የሚሰለጥኑ ባለሙያዎችን በስፋት እያሰለጠንኩ ነው ይላል። ይህንኑ አጣምራ አስቴር ምስጋናው ተከታዩን አቀናብራለች።
ከልጅነቷ ጀምሮ መስማት እንደማትችል የምትናገረው ተማሪ ማህሌት ኃይሉ የ12ኛ ክፍል ተማሪ ናት። ማህሌት ከአንደኛ እስከ 4ኛ ክፍል በልዩ ፍላጎት ትምህርት መስጫ ማዕከል ተምራለች። ከ5ኛ ክፍል በኋላ ግን ትምህርቷን መቀጠል መቸገሯን ትናገራለች። ወላጆቿ በቀጠሩላት አስተርጓሚዎች ትምህርቷን የቀጠለችው ማህሌት ፈተና የሆነባት ግን ወደ ሕክምና ተቋማት ስትሄድ መሆኑን ትናገራለች።
በፖሊስ ጣቢያን ፍርድ ቤትም ሲሄድ አስተርጓሚ ባለመኖሩ ምክንያት ሀሳቤን ገልጬ ችግሬን ማስረዳት አልችልም እና አስተርጓሚ ባለመኖሩ ምክንያት በሱ ችግር ይገጥመኛል እና
ማለት መሰል ጓደኞቿ ጾታዊ ጥቃት ሲደርስባቸው በፍትህ ተቋማት አስተርጓሚ ባለመኖሩ በደላቸውን የሚረዳ እንደሌለ ትናገራለች።
ሌሎች የመስማት ተሳናቸው ህጻናት፣ ሴት
ልጆች መስማት አይችሉም በማለት የተለያዩ ወንዶች ጥቃት ያደርሱባቸዋል። ምስጢራችን ይደበቁልናል በሚለው
መስማት ለተሳናቸው ህጻናት ሌላው ፈተና ደግሞ ትምህርት የማግኘት እድል ነው የሚሉት በባህር ዳር ከተማ የሚገኘው የአጼ ስርጸ ድንግል አንደኛና ሁለተኛ መለስተኛ ትምህርት ቤት የልዩ ፍላጎትና ድጋፍ መስጫ ማዕከል አስተባባሪ ወይዘሮ ጤና ወርቁ ናቸው።
አት ከአንደኛ ክፍል እስከ አራተኛ ክፍል መስማት የተሳናቸው ተማሪዎች በልዩ ፍላጎት ዩኒት ምንለዋል እዛ ዩኒት ውስጥ ላይ በሰለጠነ መምህር ልዩ በሆነ ማቴሪያል ለነሱ ለሚመች እንደ ፍላጎት እንደ ችሎታቸው አድርገን እስከ አንደኛ እስከ አራተኛ ክፍል ይማራሉ። ከዛ በኋላ ከአንደኛ እስከ አራተኛ መሰረታዊ የሆነ እውቀት ይዘው ከተማሩ በኋላ ከአምስት በኋላ አካቶ ትምህርት ወይም መደበኛ ትምህርት ክፍል ውስጥ ላይ ገብተው ተካቶ ይማራሉ። እዛ በምናካተትበት ጊዜ ግን እዛ ክፍል ውስጥ ያሉ የሚያስተምሩ መምህራን የምልክት ቋንቋ ናቸው። የምልክት ቋንቋ ስለማይችሉ ልጆች ጋር ልጆችን ወስዶ የማስቀመጥ ያክል እንጂ ድጋፍ እየተሰጣቸው መማር ማስተማር እንግዲህ በገለጻ በተግባር በንግግር የሚካሄድ ነገር ነው። ስለዚህ ይህንን ነገር ልጆቹ አያገኙም።
በባህር ዳር ከተማ የሚገኘው የካቲት 23 አንደኛና መለስተኛ ደረጃ ትምህርት ቤት ልዩ ፍላጎት የሚሹ ተማሪዎችን በብዛት ያስተምራል። መስማት የተሳናቸው ተማሪዎች ከአራተኛ ክፍል በኋላ እንደሚያቋርጡ የሚናገሩት ርዕሰ መምህሯ ወይዘሮ የርባለም ናቸው። ልዩ ድጋፍ ቢደረግላቸው ግን ትልቅ ደረጃ መድረስ የሚችሉ ናቸው ብለዋል።
መንግስት የመምህር ብዛትን ጨምሮላቸው ሁሉም ሳብጀክት አይነቶች እንዲማሩና ወደፊት የራሳቸውን ከፍተኛ ደረጃ እንደሚደርሱ ማሳያ ብዙ መምህራን አሉ። በዚህ ሁሉ የያዙ አሉ። እነዚህ ይደርሳሉ ተብሎ ታስቦ መንግስት ትኩረት ሰጥቶ ለነሱ ማለት ነው።
የሚያቋርጡ ብዙ ተማሪዎች
የተወሰኑ አሉ። ያ በዚህ በመማር ማስተማሩ ብቻ ሳይሆን የሚያግዛቸው የሚረዳቸው ሲያጡ ወደ ቀን ስራ ሁሉ የሚገቡበት አጋጣሚ ያለ ነው የሚሉ እነሱ። ስለዚህ የሚያግዛቸው ስለሚያጡ ማለት ነው።
በምልክት ቋንቋ ተምሮ በዚሁ ትምህርት ቤት መምህር የሆነው አለኸኝ ተዋቸው የችግሩን ስፋት መመልከቱን ይናገራል።
በዚህ ጊዜ በማሳለፍ ጊዜ ብዙ ውጣ ውረድና ፈተናዎች አሳለፍ ኦርጋናይዝ ላይ ደርሰን ማለት ይቻላል። መስማትናችሁ ምምራን አስተንቆም አልነበረም። አሁን ተማሪዎቹ እንዴት መግዛት ሁለቱን ነው እንደምታውቀው መስማትናችሁ መግዛት እንደሆነ መራቸው የሚል ቋንቋ ነው። ራሱ የሚል ቋንቋ ስላላችሁ በሚል ቋንቋ እናስተምራችሁ ለምን ቢመቸል መጠን ደግሞ የምትመቸው የራሳችሁ ባህል አላችሁ ቀባል አላችሁ ቶሎ ፈጥኖ ሊረዳዩት ነው። ምክንያቱም ሲወለዱ ጀምር ምስመትናቸው ስለሆን እማ ወይም አባ የሚለውን ቃል ሳይሰሙ ምስመትናቸው ስለሆን ምስም ለማሰምት ምስከብት ይመስለ ምስም በዘደ
አማራ ክልል ሲቪል ሰርቪስ እና የሰው ሀብት ልማት ምክትል ኮሚሽነር ካሳ አበባው የአካል ጉዳተኞች የስራ ስምሪት መብትን የሚመለከተው መመሪያ 12 ክፍተት እንዳለበት ገልጸው በመሰረታዊ የአገልግሎት ሰጪ ተቋማት ላይ በምልክት ቋንቋ የሰለጠነ አስተርጓሚ ከመቅጠር አኳያ ህግ እንዲወጣለት እየሰራን ነው ብለዋል።
የተለያየ አካል ጉዳት አለው። አንዱና በግልጽም የሚታወቀው አሁን ያነሳሽው ጉዳይ ነው። ሙሉ በሙሉ መስማት የተሳናቸው የነሱ አለ። እነሱ ላይ አሁን የተነሳው እንደተባለው ትልቅ ኢሹ ነው። ለእነዚህኞቹ ለአይነ ስውራን ረቂቅ አናባቢ እንደተቀጠረ ሁሉ በተለይ ሰፊ ማህበራዊ አገልግሎት በሚያገኙበት ተቋማት ውስጥ ሪል ችግር አለ። እኛም እንጋለን እና ወደፊት ታስቦ መሰራት የሚገባበት ነው። እስካሁን በዚህ ነው በወጣው መመሪያችን ላይ ገበርን አልተደረገም። አሁን ቀጣይ በሚወጣው ላይ ግን ሴቶችና ህጻናት ማህበራዊ ጉዳይ ተቋም ጋር እየተነጋገርን ነው። በአዲስ ማዘጋጀት የሚገባን እስካሁን ያልፈታናቸው መምህራን ያልፈታቸው የአካል ጉዳተኞች ማስተናገድ ያለብን አንዳንድ በመመሪያ መካተት ያለባቸው ነገሮች አሉ። እሱንም ለማካተት እንግዲህ ወደፊት እናወጣለን ብለን የያዝ ነው። እስካሁን ባለው ሁኔታ ግን በዚህ ደረጃ አልተቀመጠም። ጉዳዩ ግን ያሳምናል።
የአማራ ክልል ትምህርት ቢሮ በበኩሉ በ10 የመምህራን ማሰልጠኛ ተቋማት የምልክት ቋንቋ የሚሰለጥኑ ባለሙያዎችን በስፋት እያሰለጠነ መሆኑን በቢሮ የልዩ ፍላጎትና የአካቶ ትምህርት ባለሙያ ወይዘሮ ስንታየው ምሩ ገልጸዋል። የአማራ ክልል መስማት የተሳናቸው ማህበር ፕሬዚዳንት አቶ አማረ ያዜ እንዳሉት በአማራ ክልል 8000 ያህል መስማት የተሳናቸው ወገኖች አሉ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ አሁን ወደ ድሬዳዋ የሚወስደንን ዘገባ እናስከትል። በድሬዳዋ ከተማ ውስጥ የሚሰሩ የጋሪ ባለንብረቶች የድሬዳዋ አስተዳደር የትራንስፖርት አገልግሎት እንዳይሰጡ እየከለከለን ነው ሲሉ ቅሬታ አሰምተዋል። ከ60 በላይ ጋሪዎች ምክንያቱን ባላወቁት አቢያ መታሰራቸውንና በሌሎችም በነጻነት ለመስራት ፍርሃት አድሮባቸዋል ይላሉ። በዚህም የተነሳ ቤተሰብ ለማስተዳደር እየተቸገርን ነው የሚሉት የአስተዳደሩ ፖሊስ ግን ጋሪዎች እድሜያቸው ያልደረሱ ታዳጊዎች በጋሪ ተደጋጋሚ የትራፊክ አደጋ እያደረሱ እንዲሁም መንገዶችን እያቆሸሹ በመሆናቸው ነው እርምጃውን የወሰድኩት ይላል። በተጠቀሱት ጥፋቶች የተያዙ ጋሪዎችም ከሞላ ጎደል ሁሉም ተለቀዋል ነው ያለው። አዲስ ቸኮል ነው ያጠናቀረው።
አቶ አሸናፊ ድንሳ ይባላሉ። ለ42 ዓመታት በጋሪ አሽከርካሪነት የሰሩት የ11 ልጆች አባቱ አቶ አሸናፊ በምስረታ ሂደት ላይ ያለው የጋሪ ባለንብረቶች ማህበር ሊቀመንበር ናቸው። ከሁለት ሳምንት በላይ 60 የሚሆኑ ጋሪዎች በትራፊክ ተይዘው እንደሚገኙና ሌሎች ባለጋሪዎችም ለመስራት ስጋት ውስጥ መሆናቸውን ይናገራሉ።
ሰበሰቡና እንትን አስገቡ፣ መምሪያ አስገቡብን። ምንድን ነው ስንላቸው የሆነ የምንማከር ነገር አለ ነው ያሉ። እሺ ብለን እዛ ደረን ስንሄድ ፈረሶቻቸውን ይዛችሁ ውጡ ነው የተባልነው። ለምሳሌ እኔ 11 ቤተሰብ ነው የሚያስተዳድረው። ይሄ ቤተሰባችን 15 ቀን በላይ 20 ቀን ሙሉ ጋሪያችን ታስሮ ነው ያለው።
በድሬዳዋ ትራፊክ መምሪያ የግንዛቤ ማስጨበጥና ማስፋፋት ቡድን መሪ የሆኑት ኢንስፔክተር ጌትነት ዳባ ግን ባለጋሪዎቹ ተደጋጋሚ ትራፊክ ሕግ ጥሰቶችን በመፈጸማቸው የተያዘ እንደነበር ይናገራሉ።
አንደኛ በትራፊክ ፍሰቱ ላይ ከፍተኛ ጫና እየፈጠሩ እንደሆነና ከከተማውም ጽዳት አንጻር እጅግ በጣም እያበላሹ፣ ያም ብቻ አይደለም፣ በተለይ በተደራራቢ ወይም በተደጋጋሚ በሚባል ደረጃ በጋሪ አሽከርካሪዎች የሚደርስ የትራፊክ አደጋ ከቀን ወደ ቀን እየጨመረ የመጣበት ሁኔታ ነበር የነበረው። አብዛኞቹ የጋሪ አሽከርካሪዎች እጅግ በጣም እድሜያቸው ለአቅመ ስራ ያልደረሱና በጣም ሕጻናቶች ናቸው።
ኢንስፔክተር ጋይትነት በአሁኑ ሰዓትም ከባለጋሪዎቹ ጋር ውይይት በማድረግ አብዛኞቹ ጋሪዎች መለቀቃቸውን ይናገራሉ።
በጊዜያዊ መፍትሄ ምንድነው የተደረገው? በዋና ዋና መንገዶች ላይ እንዳይገቡ ብሎም ደግሞ ለሕጻናት እነኝን ጋሪዎች እንዳይሰጡ መስማማት ላይ ስለተደረሰ እሱን ቃል ገብተው ጋራቸው ኦልሞስት አብዛኞቹ ማለት ይቻላል ተለቀው ወደ ስራቸው ገብተዋል።
የሚቀርቡባቸውን ወቀሳዎች ያላስተባበሩት አቶ አሸናፊ ዲንሳ ለዚህ መፍትሄው ያለው በመንግስት እጅ ነው ይላሉ።
እነዛ ልጆች ማስቆም ያለባቸው እነሱ ናቸው። ፋንድያውንም ደግሞ አንድ ህግ ማውጣት ነው፣ አንድ ደንብ ማውጣት ነው። ጥረጉ እንኳን ውረዱና ጥረጉና ስሩ ቢባሉ እንኳን ጥሩ ነው። የሆነ ከረጢት ደግሞ አዘጋጁ ብሉን ጥሩ ነው።
1998 ዓ.ም ላይ ድሬዳዋን በመታት ጎርፍ ክፉኛ ተጎድቶ የነበረው የድሬዳዋ ትራንስፖርት ባለስልጣን መስሪያ ቤት በጎርፍ ሲጥለቀለቅ ከቀዳማዊ ኃይለስላሴ ዘመን ጀምሮ የነበረው የባለጋሪዎቹ ፋይል መውደሙን የሚናገሩት አቶ አሸናፊ የመንጃ ፈቃድም ሆነ የመለያ ታርጋ የሚሰጣቸው የመንግስት አካል አለመኖሩን በቅሬታ ያቀርባሉ።
ትራንስፖርት ደን ማንጃ ስጡን ብለናቸዋል። ማንጃ አንሰጥም ነው ያሉ። አው ታርጋም ደግሞ እነሱ ናቸው የሚሰጡት እንጂ እኛ ታርጋ መውሰድ አንችልም፣ ታርጋ ስጡን ነው ያልናቸው።
ኢንስፔክተር ጌትነት ዳባም የቀረበውን ወቀሳ ትክክለኛነት ያረጋግጣሉ። ሆኖም በቅርቡ ጋሪን ጨምሮ የባለ 3 እግርና ባለ 4 እግር የትራንስፖርት አገልግሎት ሰጪ ተሽከርካሪዎችን አስተዳደርና አሰራር በተመለከተ ይወጣል ተብሎ የሚጠበቀው መመሪያ የባለ ጋሪዎችን ጥያቄ መልሳል ብለው እንደሚጠብቁ ኢንስፔክተር ጌትነት ዳባ ያስረዳሉ።
ትራንስፖርት ጦስ ድጋፍ በሚችል መልኩ ጥናት አጥንቶ ምላሽ የሚሰጥ አንድ ግብረ ኃይል ተቋቁሟል። ከተለያዩ ባለድርሻ አካላቶች ያ ግብረ ኃይል የጋሪንም ጨምሮ ነው የሚያጠናው። ከጥናት ውጤቱ በኋላ በማን ይተዳደር እንዴት ይተዳደር እና የትኛውን ቦታ ለጋሪ ክፍት እናድርግ በሚል ውሳኔ ይሰጥበታል። የዛ ሰዓት የጋሪዎችም ምላሽ ያገኛል።
የፈረስ ጋሪ ኪን የከተማ ውስጥ ትራንስፖርት አገልግሎት በመስጠት ግንባር ቀደም ነው። ሆኖም በ1960ዎቹ በአዲስ አበባ ምንም አይነት አገልግሎት እንዳይሰጥ የታገደው ጋሪ በድሬዳዋ ግን ለበርካታ አስርተ ዓመታት ከፔዦ ታክሲዎች ጎን ለጎን የሰውና ቁሳቁስ ማጓጓዝ አገልግሎት ሲሰጥ ቆይቷል። ድሬዳዋም ስሟ ሲነሳ ጋሪዎች አማብረው ሲነሱ ኖረዋል። የድሬዳዋ አስተዳደርም ለፈረስ ጋሪ በአደባባይ ሐውልት በማቆም በአገሪቱ ብቸኛ ከተማ ነች። በድሬዳዋ ጋሪዎች የቀድሞውን ያህል ተጽዕኖ ፈጣሪ ሆኑ መቀጠል ባይችሉም 15,000 ከሚሆኑት ባጃጆች መካከል አሁንም እየሰሩ ያሉ ከ350 በላይ ባለጋሪዎች አሉ። አሁንም ድረስ ህዝቡ ይፈልገናል፣ ተሽከርካሪዎች በማይገቡባቸው ቦታዎች ጭምር እየገባን አገልግሎት መስጠታችንን እንቀጥላለን ሲሉ ባለጋሪው አቶ ሸናፊ ደንሳ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ ለምሽቱ ያዝነውንም በዚሁ እያጠናቀቅን ነው። የቅዳሜና እሁድ ዝግጅቶቻችን እንድትከታተሉ ከወዲሁ እንጋብዛለን። የምሽቱን ስርጭት ግን በዚሁ እናጠናቅቀው። ያስተናገድኳችሁ አሉላ ከበደ፣ አቀናባሪው ኤልያስ አስማረ ከተቀሩት ባልደረቦቻችንና ዘጋቢዎቻችን ጋር በመሆን ነው። በእኔ በኩል በዚሁ ተሰናበትኩ። ሰላም፣ ደህና እደሩ። Thank you.